የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 7 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችን ጀመረ።
የኢህአዴግ ምክር ቤት መደበኛ ስብሰባውን ዛሬ ማካሄድ ጀምሯል። ከዚህ ጉባኤ ቀደም ብሎ መግለጫ ያወጣው ህወሓት ደግሞ አንድ ፓርቲ መሆን የሚታሰብ አይደለም ብሏል። ዘገባለን።
በሰሜን ተራሮች ብሔራዊ ፓርክ ላይ የተከሰተው የሰደድ እሳት ዛሬ ስድስተኛ ቀኑን ይዟል።
መቼም አስበው እንግዲህ ሰሜን የበርካታ ወንዞች መነሻ ነው። እዛ ቦታ ላይ የውሃ እጥረት ይኖራል ብሎ ማሰብ በጣም አስቸጋሪ ነው። ግን ማህበራዊ ሚዲያን የሚከተል ሰው አንዳንዴ መረጃውን ፓርቲ ሲያደርግ ጥንቃቄ ማድረግ አለበት።
የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው የውሃ እጥረት አለ ወይ በሚል ለተጠየቁት ጥያቄ የሰጡት ምላሽ ነው። ለማብራሪያው ይዘናቸው እንመለሳለን።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በመቀለ ከተማ ከውሃ ክፍለ ከተማ በትናንትናው ዕለት በነበረ የጽዳት ዘመቻ ላይ በተሳተፉ አባላቶችና በሌሎች ወጣቶች ላይ የመንግሥት የጸጥታ አካላት ጥቃት ፈጽመዋል ሲል የአረና ትግራይ ፓርቲ ከሷል። የፓርቲው ሊቀመንበር አቶ አብርሃ ደስታ ለቪኦኤ እንደገለጹት ፓርቲያቸው በምን ምክንያት በአባላቱና በሌሎች ወጣቶች ላይ ጥቃቱ እንደተፈጸመ ለማጣራት ቢፈልግም የታሰሩትን ወገኖች ለማግኘት ስላልቻለ ጥረቱ እንዳልተሳካ አሳውቀዋል። የክፍለ ከተማው ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል በበኩላቸው የታሰሩት ሰዎች የአካባቢውን ሰላም ለማወክ ስለተንቀሳቀሱና የፖሊስንም አባላት ስለደበደቡ በቁጥጥር ስር አውለናቸዋል ብለዋል። በቁጥጥር ስር የዋሉት ግለሰቦች በክፍለ ከተማው ፖሊስ ጣቢያ እንደሚገኙ የፖሊስ አዛዡ አክለው ገልጸዋል። ዘገባውን ያደረሰን የመቀሌው ወኪላችን ሙልጌታ ጽብሃ ነው።
ጦላይ ወታደራዊ ሰፈር ውስጥ ስልጠና እየወሰዱ ያሉ የቀድሞ የኦነግ ታጣቂዎችን የገጠማቸውን የምግብ መመረዝ እንደሆነ በማህበራዊ መገናኛዎች የተሰራጨው መረጃ ትክክለኛ አይደለም ሲሉ የኦሮሚያ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን የጠቀሱ የሀገር ውስጥ መገናኛ ብዙሀን ዘግበዋል። የጤና መስተጓጎል የታየባቸው 136 ሰልጣኞች በወሊሶ ልቋስ ሆስፒታል ሕክምና እንዲያገኙ መደረጉን እና የጠና ህመም የደረሰ በትም እንደሌለ ኃላፊው አመልክተዋል። በጦላይ ወታደራዊ ሰፈር ከ1000 በላይ የቀድሞ የኦነግ ታጣቂዎች እየሰለጠኑ መሆናቸው ይታወቃል።
የአይሲስ ታጣቂ ቡድን ምክትል መሪ ሶማሊያ ውስጥ በተደረገ የቦምብ ድብደባ እንደተገደሉ የሶማሊያ ቀጠና ባለስልጣናት ገለጹ። የፑንትላንድ ክልል የጸጥታ ሚኒስትር የሆኑት አብዱሰመድ መሐመድ ጋለን ለቪኦኤ እንደተናገሩት አብዱልሐኪም መሐመድ ወይንም ዳህቆብ ተብለው የሚጠሩት የአይሲስ ምክትል መሪ የተገደሉት እሁድ ዕለት ሆላኖድና ሂራሮ በተሰኙ ቦታዎች በተደረገ የቦምብ ድብደባ ነው። ጋለን ዳህቆብ የተገደሉት ከአጋራቸው ጋር ሆነው የሚጓዙበት መኪና በምት ከወደመ በኋላ እንደሆነ የተናገሩ ሲሆን የሌላኛው ሰው ማንነት እስካሁን ድረስ አልታወቀም። ዶሆቆብ የአይሲስ የሶማሊያ ክንፍ ቀኝ እጅ መሆናቸው ይነገራል። ቡድኑ በሚያሰራጫቸው ተንቀሳቃሽ ምስሎች ላይም ተደጋግመው ታይተዋል። ከአይሲስ ቁልፍ ሰዎች መካከል አንዱ መገደሉ ቡድኑን ለማጥፋት በእጅጉ እንደሚያገለግል ባለሥልጣናት ተስፋ ሰንቀዋል።
ኢትዮጵያ ውስጥ ጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲሁም ልጃቸው ኢቫንካ ትራምፕ ዛሬ በቅድስተ ስላሴ መንበረ ጸባኦት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችና ሊቃውንት ጋር ተገናኝተው ተወያይተዋል። ኢቫንካ ትራምፕ እዚያው ቅድስተ ስላሴ ባለፈው ወር ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 ጀት አደጋ ለሞቱ 157 መንገደኞች ክብር ሰጥተው የአበባ ጉንጉንም አኑረዋል። ሚስ ትራምፕ በዛሬው የአዲስ አበባ ውሏቸው የባህላዊ ቡና ማስተናገጃ መደብርና አንድ የጨርቃጨርቅ ማምረቻ ኩባንያም ጎብኝተዋል። ኢቫንካ ትራምፕ ኢትዮጵያ የሚገኙት ፕሬዚዳንት ትራምፕ ባለፈው ወር ያስጀመሩትን በማደግ ላይ ያሉ ሀገሮች ሴቶችን የስራ እድል ለማስፋት ያሰበ የ50 ሚሊዮን ዶላር እቅድ ለማስተዋወቅና ለማበረታታት እንደሆነ ተገልጿል።
የሱዳን ወታደራዊ ሽግግር ምክር ቤት ምክትል ሊቀመንበር ሙሐመድ ሐምዳን ዳል ካርቱም ካሉት የዩናይትድ ስቴትስ ጉዳይ አስፈጻሚ ሴቨን ኩትሲስ ጋር ትላንት ተገናኝተው ተነጋግረዋል። ወታደራዊ ምክር ቤት የተመሰረተበትን ምክንያትና የሀገሪቱን ጸጥታና ደህንነት ለመጠበቅና መረጋጋት ለማስፈን ስለወሰዳቸው እርምጃዎች ሊቀመንበሩ ለአሜሪካው ዲፕሎማት ማስረዳታቸውን መግለጫው አመልክቷል። በሌላ በኩል ደግሞ ሀገሪቱ ወደ ሲቪል አስተዳደር እንድትመለስ የሚጠይቁ የተቃውሞ ሰልፎች ካርቱም ላይ ከወታደራዊ ምክር ቤቱ ጽህፈት ቤት ውጪ መቀጠላቸውን ሪፖርተራችን ዘላቲስ ሆክ ዘግባለች።
በህይወቴ ዛቻ የበዛ ቢመቷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኦማር ስሞታ አሰምተዋል። የግድያ ዛቻው በተለይ እንደተጠናከረባቸው እንደራሴዋ የተናገሩት መስከረም 1 1994 ዓ.ም ሀገሪቱ ላይ ከተፈጸመው የሽብር ጥቃት ጋር የተገናኘውን ሀሳባቸውን በብርቱ የነቀፉት ፕሬዚዳንት ዶናልድ ትራምፕ ከትዊተር መልእክታቸው ጋር የጥቃቱን ቪዲዮ አያይዘው ካወጡ ወዲህ መሆኑን አመልክተዋል። በመጨረሻም ወደ ዩናይትድ ስቴትስ በህገ ወጥ መንገድ ገብተዋል ወይም ህጋዊ የመኖሪያ ፈቃድ የላቸውም የሚባሉ ፍልሰተኞችን ከለላ ወደሚሰጡ የሀገሪቱ ግዛቶችና ከተሞች የማስተላለፍ ሀሳብ አሁንም እንደጸና መሆኑን ዋይት ሀውስ ዛሬ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ነው የምናልፈው። የኢህአዴግ ምክር ቤት መደበኛ ስብሰባውን ዛሬ ማካሄድ ጀምሯል። በዚህ ስብሰባ ላይ ያለፉትን ወራት የድርጅቱን የስራ አፈጻጸም ሂደቶች እንዲሁም በወቅታዊ ሀገራዊ አጀንዳዎች ላይ ውይይትና ግምገማ ያደርጋል ተብሎ ይጠበቃል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረው ዘገባ እንደደረሰን ይዘን እንመለሳለን። በሌላ በኩል ኢትዮጵያ ውስጥ ለሚስተዋለው የሰላም እጦትና ለመረጋጋት ተጠያቂው የኢህአዴግ አመራር ነው ሲል የህወሓት ማዕከላዊ ኮሚቴ አስታውቋል። ማዕከላዊ ኮሚቴው መቀሌ ላይ ለአራት ቀናት ያካሄደውን ስብሰባ አስመልክቶ አርባምሻውን ባወጣው መግለጫ የግንባሩ አመራር ከፓርቲው እምነትና ፕሮግራም ውጪ እየሄደ ነውም ብሎታል። ኢህአዴግ ውህዱ ፓርቲ ሊሆን ነው ስለሚባለውም ኮሚቴው ሲናገር የግንባሩ አባል ድርጅቶች ከተለያየ አቅጣጫ እየተጓዙ ባሉበት ሁኔታ የማይታሰብ ነው ብሏል። የመቀሌው ዘጋቢያችን የመግለጫውን ይዘት ልኮልናል።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከመጋቢት 30 እስከ ሚያዝያ 3 2011 ዓ.ም ያካሄደው መደበኛ ስብሰባ አስመልክቶ ባወጣው መግለጫ የክልሉ የፖለቲካ ጉዳዮች፣ የልማትና የዲሞክራሲ እንዲሁም የመልካም አስተዳደር ጉዳዮችን መገምገሙ አስታውቋል። በተጨማሪም በወቅታዊ ሀገራዊ ጉዳይ መወያየቱም ኮሚቴው ገልጿል። በግምገማው በቀበሌ አስተዳደር መሰረታዊ ለውጥ ለማምጣት የተጀመረውን ስራ እንዲፋጠን መወሰኑን አስታውቋል። የትግራይ ህዝብና ህወሓትን ለማንበርከክ ከተለያዩ አቅጣጫዎችም የተከፈቱ ዘመቻዎች እንደነበሩን እነዚህም መክኗል ሲል መግለጫው አስታውቋል። ህዝብ የሚያነሳቸው በተለይ የወጣቶች የስራ እድል መፍጠር እንዲሁም ከገጠር ወደ ከተማ በገቡ አካባቢዎች የመሬት አስተዳደርና ካሳ ጥያቄዎች በአስቸኳይ እንዲፈቱም ወስኗል። ይህንን የህዝብ ጥያቄ ግን ሌላ ትርጉም የሚሰጡ አካላት አሉ ብሏል። እነዚህም ከድርጊታቸውን ይቆጠቡ ብሏል ማዕከላዊ ኮሚቴው። በሀገራዊ አጀንዳ ላይም ውይይት ማካሄዱን ኮሚቴው ገልጿል። መግለጫው እንዳስታወቀው ኢህአዴግን ከዚህ በፊት ያካሄደው በጥልቀት መታደስን መክሸፉን ነው። በዚህም ከቁጥጥር ውጭ የሆነ የሰላም እጦት፣ ህውከትና አለመረጋጋት መባባሱን፣ ህግና ስርዓት አለመከበሩ፣ ጸረ ህገ መንግስትና ጸረ ፌዴራል ስርዓቱም አካሄድ አለ ብሏል። የሀገር ክብርና ሉዓላዊነት እንዲሁም የፖሊሲ ነጻነት እየተሸረሸረ መጥቷል ብለዋል መግለጫው። ለዚህም ተጠያቂው የኢህአዴግ አመራር ነው ብለዋል። ይህ ሊሆን የቻለውም ኢህአዴግ የሚከተላቸውን መሰረታዊ እምነቶቹን ወደ ጎን እየተተወ በመሆናቸው ነው ብለዋል። በዚህም አገር የሚበትን ተግባር እየተፈጸመና የህዝብ ስቃይና መከራ እንዲበራከት ትልቅ ድርሻ አለው ብለዋል። መፍትሄውም ኢህአዴግ ወደ እምነቱ መመለስ ብቻ ነው ብለዋል የህወሓት መግለጫ። ማዕከላዊ ኮሚቴው ኢህአዴግ ወደ ውህድ ፓርቲ ይመጣል ስለሚባለው ጉዳይም መወያየቱ አስታውቋል። አስታውቋል። ኮሚቴው በግምገማው የግንባሩ ፕሮግራም ስትራቴጂና መለያ እምነቶቹን እንዲሁም እህት ድርጅቶቹ የሚጋሩት እምነትና መለካከት በአሁኑ ጊዜ የለም ብሏል። ሁሉም ወደ የራሱ አቅጣጫ በሚጓዝበት ጊዜ ውህድ ፓርቲ የማይታሰብ ነው ብሏል። ስለሆነም አንድ አመለካከት ሳይኖር ውህድ ፓርቲ አይመጣም ሲል አስታውቋል። ከመዋሃድ በፊት የድርጅት መለያ እምነቶች አጠናክረን መያዝ አለብን ሲልም ገልጿል። በኢትዮጵያና ኤርትራ የሰላም ጉዳይም ኮሚቴው መወያየቱ የገለጸ ሲሆን በተለይ በኤርትራና በትግራይ ህዝቦች መካከል የተጀመረው ወንድማዊ ግንኙነት የተደረሰውን አዎንታዊ እድገትም መገምገሙና ለቀጣይም ዘላቂ እንዲሆን መወሰኑን አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሴቶችን ማገዝና አቅማቸውን መገንባት የብሔራዊ ጥቅማችንን ያስጠብቃል ሲሉ ኢቫንካ ትራምፕ ተናገሩ። የፕሬዚዳንት ትራምፕ ልጅና የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ የአፍሪካ ጉብኝታቸውን በአዲስ አበባ ጀምረዋል። እስክንድር ፍሬው ቀጣዩን ዘገባ ልኮልናል።
It's a great privilege to start my visit to
ባጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሪያ ኩራት ይስማኛል። የአፍሪካ የዲፕሎማሲ ማዕከል በሆነችው ሀገር የቡና ምንጭና መገኛ በሆነችው ሀገር ነው ያሉት። የጉብኝታቸው ዋነኛ መነሻም እንደ አውሮፓውያን አቆጣጠር እስከ 2025 50 ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያልመውና ከሁለት ወራት በፊት በዋይት ሃውስ ይፋ የተደረገው በእንግሊዝኛው WGDP የተሰኘው ፕሮግራም ነው። የሴቶች ዓለም አቀፍ የልማት ፕሮግራም እንደማለት ነው። የመጀመሪያ ተግባራቸውም ያንዴት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘት ነበር። በዚሁ ጉብኝት ወቅት ሲናገሩም የሴቶችን አቅም መገንባትና በገንዘብ ማገዝ ብልህ የሆነ የልማት ፖሊሲ መሆኑን እናምናለን። አዋጭም ነው። የጸጥታና የደህንነት ጥቅማችንንም ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። የሀገራትን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው ነው ያሉት።
እስክንድር፣ በተባበሩት መንግስታት የልማት ተራድኦ ድርጅት USAID ድጋፍ የንግድ ስራን የሚያከናውኑና በኢቫንካ ትራምፕ የተጎበኙ የባህላዊ ቡና ማስተናገጃ መደብር ባለቤትንም አነጋግሯል።
አዛለሽ ተስፋዬ ይባላለሁ። የአዛለሽ ቡና ድርጅት ባለቤትና መስራች ነኝ።
አዛለሽ ቡና ምንድን ነው የሚሰራው?
አዛለሽ ቡና የተቆላና የተፈጨ ቡና በአገር ውስጥ በማከፋፈል ይታወቃል።
ወደ ውጭ ትልካላችሁ? እስካሁን
ከዚህ በኋላ ወደ ውጭ ለመላክ ዝግጅት ላይ ነን።
እንግዲህ የፕሬዚዳንት ዶናልድ ትራምፕ ሴት ልጅ እንደዚሁም የዋይት ሃውስ የአሜሪካ ቤተ መንግስት አማካሪ ኢቫንካ ትራምፕ ጉብኝት አድርገዋል። እርስዎንም ከእርስዎም ጭምር ጋር ነው የተነጋገሩት እና እስካሁን ድጋፍ እያገኛችሁ ነበረ? ከአሜሪካ መንግስት በኩል በዩኤስአይዲ በኩል ሊሆን ይችላል ወይ በሌላ መንገድ?
በዩኤስአይዲ በኩል ነው ድጋፍ የምናገኘው። አሁን ነው ገና እኔ መጀመሪያ ነው።
ገና ተመዘገባችሁ ድጋፍ ለማግኘት? እስካሁን አላገኛችሁም?
አሁን ከዚህ አግኝተናል። አሁን በእናት ባንክ በዩኤስአይዲ አማካኝነት አሁን ድጋፍ አግኝተናል።
ምንድን ነው ያገኛችሁት ድጋፍ? ገንዘብ ነው? ስልጠና ነው? ወደ ውጭ እንድትልኩ ማገዝ ነው?
በመጀመሪያ የምንሰራበትን ማሽኖች፣ መቆያ መፍጫ ማሸጊያዎች፣ እነዚህን የመሳሰሉ ለድርጅቱ የሚያስፈልጉ ነገሮች ሁሉ የምንገዛበት አቅም ገንዘብ ነው የሚሰጡን በባንክ አማካይነት።
ስለዚህ እሱን ሰጥቷቸዋል? አዎ። እሱ ነው አሁን ወደ ውጭ እንድትልኩ የሚያስችላችሁ ማለት ነው?
አዎ።
ለምን ነው ሴቶች መደገፍ የሚያስፈልጋቸው? አሁን ሴቶችን በተለየ ነው እንግዲህ ኢቫንካ ትራምፕ እያስተዋወቁት ያሉት ፕሮግራም የደግፈው ለሴቶች በተለየ ሴት ነጋዴዎችን። ለምን ነው ሴቶች ይበልጥ መደገፍ ያለባቸው በእርስዎ እምነት?
በእኔ እምነት ሴቶች በተለይ እናቶች ናቸው፣ እህት ናት። ሴት ደግሞ ጠንካራ ሰራተኛ ናት። በቤት ውስጥም ሴት ናት፣ በውጭም ሴት ናት፣ ለሀገርም ሴት ናት፣ ለልጆቿም ሴት ናት። እና ሴትን ይበልጥ በመደገፍ አገሪቷን ይበልጥ ለመጥቀም ጥሩ እድል አለ ብዬ አምናለሁ።
እድሉም ደግሞ ከወንዶች እኩል አይደለም ሲያገኙ የኖሩት በታሪክም ባለፉት አመታትም ነው።
አዎ።
እንደዚህ ለንግዱም ለሌላውም። እሱ በምን ይገለጻል? ለምሳሌ እኩል እድል አለማግኘታቸው እስከዛሬ?
እኩል እድል አለማግኘታቸው አሁን ሴት በራሷ ያለ ንብረት ላይኖራት ይችላል፣ ንብረቷ በባሏ ሊሆን ይችላል። ሁለተኛ ደግሞ ሴት እንደ ማንኛውም ድሮ ባለው ስርዓት ውስጥ ሴት ከወንድ እኩል ወጥታ የመማር እንደገና የመስራት እድሉ አልነበራትም።
ስለዚህ በዚህ ሁሉ ይገለጻል እኩል እድል አግኝተው እንዳልቆዩ።
አዎ።
እስክንድርን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በሰሜን ተራሮች ብሔራዊ ፓርክ ላይ የተከሰተው የሰደድ እሳት ዛሬ ስድስተኛ ቀኑን ይዟል። ቁጥራቸው ከ6000 በላይ እንደሆኑ የተገመቱ በጎ ፈቃደኞች እሳቱን ለመቆጣጠር በሚደረገው ዘመቻ ውስጥ ተሳታፊ እንደሆኑም ተሰምቷል። ስለዚህና ስለ ሌሎች ብሔራዊ ፓርኩን ለመታደግ እየተደረጉ ስላሉ ጥረቶችን ለማወቅ ያመች ዘንድ ሀብታሙ ስዩም ከኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ጋር ቆይታ አድርጓል። አቶ ጌትነት ከወዳጅ ሀገራት ስለተገኙ ድጋፎች በማንሳት ይጀምራሉ።
ከኬንያ አንድ ሄሊኮፕተር አመጣን በትናንትናው ዕለት። እንደገና ከእስራኤል በደምን ድሮ ኢትዮጵያ ውስጥ የነበሩትን ጨምሮ ወደ 12 የዚህ የፋየር ወይም የእሳት ባለሙያዎች መጡ። ትናንትናው ዕለት መጀመሪያ የመጣው ሄሊኮፕተር ወደ 5 ጊዜ የሚሆን ውሃ አመላልሶ ደፍቶበታል። ዛሬ ጠዋት እጅግ በጣም ውርጭ በመሆኑ ምክንያቱም ወደ 4000 ሜትር ከባህር ወለል በላይ ከፍተህ ነው በመሆኑ ቅዝቃዜው ጭሱን ቀንሶት ነበር። ዛሬ ሙሉ ቀን ውለውበታል። በደህና ሁኔታ ነው ያለ። ምናልባት ከዚህ በኋላ ነው የተጠናቀረ ሪፖርት የሚኖረን። አሁን የዚህ ሄሊኮፕተር ከኬንያን የመጣ በአጋጣሚ ሆኖ ኬንያም እንደዚሁ 2 ተራራዎች ተቃጥለዋል እና የእነሱ ሄሊኮፕተሮች ወይም ደግሞ ኤርክራፍቶች ዲፕሎይ አድርገዋል። ስለዚህን የኛ ሲቪስድን ነው የፕራይም ሚኒስተር ኦፊስ ጥረት አድርጎ እንዲመጣ የተደረገው። ስለዚህ ተጨማሪ ቀኖች የሚያስፈልገው ይመስለኛል። ዛሬ ካልተቆጣጠሩት እሳቱ ሌላ ተጨማሪ ኤርክራፍት ወይም ሄሊኮፕተር ለማምጣት ጥረት ይደረጋል።
ከደቡብ አፍሪካና ከእስራኤል ተጨማሪ ሄሊኮፕተሮች እንደገቡ ሰምተን ነበር። አሁን እርስዎ ከነገሩኝ የተረዳሁት ደግሞ ከኬንያ የመጣ አንድ ሄሊኮፕተር ብቻ ነው ርጭቱን እያደረገ ያለው።
ከእስራኤል የመጡት ለጥናት ነው የመጡት። ይሄን እሳት በዘላቂነት ምን ማድረግ እንደሚገባ ለማጥናት ነው። ከደቡብ አፍሪካ የተባለው ግን መጀመሪያ ተጠይቆ ነበር፣ ግን በጣም ውድ ነው። ለሰዓት ወደ $3000 የሚጠይቅ ነው። ከደቡብ አፍሪካ ኢትዮጵያ ደርሶ መልስ ወደ 15 ሰዓት ይፈጃል። ስለዚህ ከቅርብ ኦልሞስት 1400 ኪሎ ሜትር ከኢትዮጵያ የኬንያ ላይ ያለውን መጠቀም የግድ ብሏል። በእርግጥ አሁን በዚህ ከተቆጣጠር ነው በዘላቂነት ምን መስራት እንደሚገባን ራሱን የቻለ የሪከቨሪ ፕሮግራም አለን። በዚህ ካልሆነ ግን እንደገና ተጨማሪ ከደቡብ አፍሪካ የሚሆን ከኬንያ ይህንን ጉዳይ የውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስትር ጽህፈት ቤት፣ የባህል ቱሪዝም ጽህፈት ቤት እና የደንና አካባቢ አየር ለውጥ ኮሚሽን ተረባርበው ነው በአንድ ላይ የሚሰሩት። ፕሮሲጀሩን ያለውን ሁኔታ እያዩ የሚያስቀጥሉት ይሆናል።
በማህበራዊ መገናኛ አውታሮች ላይ የውሃ እጥረት እንደገጠመ የሚናገሩ ጽሁፎችን አይተን ነበረ። ይሄ ምን ያክል እውነት ነው? የውሃ ችግር አለ ወይ በአካባቢው?
መቼም አስበው እንግዲህ ሰሜን የበርካታ ወንዞች መነሻ ነው። እዛ ቦታ ላይ የውሃ እጥረት ይኖራል ብሎ ማሰብ በጣም አስቸጋሪ ነው። ግን ማህበራዊ ሚዲያን የሚከተል ሰው አንዳንዴ መረጃውን ፐርሲቭ ሲያደርግ ጥንቃቄ ማድረግ አለበት። ሁለተኛ ሪላያብል የሆነ መረጃ ከሚመለከተው አካል መውሰዱ ይጠቅማል። ማህበራዊ ሚዲያ ላይ ፖስት የተደረገው ሁሉ እውነት ነው ብሎ መናገር ይከብዳል። ከደባርቅ ዩኒቨርሲቲ ጀርባ የተቆፈረ ዳም አለ። ይህን ከወንዝ እንኳ ማምጣት ባይቻል እዛ ዳም ነው እየተቀዳ የሚጠቀሙት። ባይሆን የፊውል ጉዳይ ያው ከጎንደር ኤርፖርት ነው የሚቀዳው። ትናንትና አንድ ጊዜ ቀድተዋል፣ እኔ እንኳ ባይለየው። ከዛ በኋላ ግን በበርሚል በመኪና ጭነው እዛው ደባርቅ ወሰዱና በአግባቡ እንዲጠቀም ጊዜውን እሳቱም እንዳይሰፋ ለማድረግ ጥረት ተደርጓል።
እንደሚታወቀው ብሔራዊ ፓርኩ የተለያዩ ብርቅዬ እንስሳቶች የሚኖሩበት ስፍራም ነው። እሳቱ እንስሳቶቹን ምን ያክል ጎድተዋል? በእስካሁን ሂደት
በዱር እንስሳ ላይ እስካሁን ድረስ ምንም የደረሰ ችግር የለም። እንስሳቶች ከሰው በላይ ቅድሚያ በአካባቢው አየር ወይም በኢንቫይሮንመንቱ ላይ ሴንስ ያደርጋሉ። ዋሊያ በሚኖርበት አካባቢ ላይ እሳቱ አልደረሰም፣ ግን አንዳንድ ጊዜ የምግብ እጥረት የላይኛውን አካባቢ ሲጨርስ ወደ ታች መጥቶ የሚያሳልፍበት አካባቢ ተበልቷል። ስለዚህ የጥልፉ ሽታ፣ የአፈሩ ሽታ፣ ሁለተኛ ከ7000 በላይ ሰው እዛ ቦታ ላይ ዲፕሎይ ሆኖ እየተረባረበ በድምፁ ምክንያት ሸሽተው ነው የሚሄዱት።
ኃላፊው ከዚህ በተጨማሪ ከ6000 በላይ የሚገመቱ ከተለያዩ ዩኒቨርሲቲዎች የመጡ ተማሪዎች፣ አስጎብኚዎችና የአካባቢው ነዋሪዎች እሳቱን ለመቆጣጠር እየጣሩ መሆኑን ነግረውናል።
በተከታዩ ዘገባ ወደ ባህር ዳር እንዝለቅ። በባህር ዳር ከተማ በበጎ ፍቃድ ተነሳስተው ከተማዋን የሚያጸዱ ወጣቶች ከሰሞኑ 51ኛ ሳምንት የጽዳት ዘመቻቸውን አካሂደዋል። ቅዳሜ ዕለት ቅዳሜ ዕለት በከተማው ስለተከናወነው የጽዳት ዘመቻ ዘጋቢያችን አስቴር ምስጋናው ቀጣዩን ልካልናለች።
የምኖረው እዚህ ባህር ዳር ከተማ ነው። የጤና ባለሙያ ነኝ። በትርፍ ጊዜያችን ደግሞ እዚህ አይነት የጽዳት ስራዎችን እንሰራለን። ጧት ጧት እየተገናኘን ሁሌም ቅዳሜ ቅዳሜ። አርቲስት በረከት የስዕል ኤግዚቢሽን ነበረው ጊዮን ሆቴል ላይ። ከዛ የማጠቃለያው ጊዜ በቃ ጽዳት ዘመቻ አድርገን ፕሮግራማችንን ጨርስ ባለው መሰረት የዛን ቀን የጽዳት ዘመቻ ጀመርን። ጣናን ማጽዳት ጀመር። ባየነው በጣም ተገረምንና እጅግ በጣም ብዙ ብረቶች፣ ጎማዎች፣ ሃይላንዶች፣ የተጠቀለሉ ቆሻሻዎች ጣናን ሞልተውት ስላገኘን ከዛ ጀምሮ ሁሌም ቅዳሜ ቅዳሜ አንድ ሰዓት ተኩል እየተገናኘን ባህር ዳር ከተማችን ጽዱ እናድርግ፣ ጣናንም ከብክለት እንከላከል የሚል መርህ ይዘን ተነሳን። ሁሌም ቅዳሜ ቅዳሜ አንድ ሰዓት ተኩል ለዘጠና ደቂቃ ከተማችን በማጽዳት ለአንድ ዓመት ከሶስት ሳምንት ወይም 51ኛ ሳምንታችን ላይ ዛሬ ተገኝተናል ማለት ነው። ጎዳና ተዳዳሪዎች አሉ። ከጽዳትና ውበት ሰራተኞችም የኛ ስራ ነው ብለው አብረውን አሉ። ቆሻሻ ማንሳት አይደለም ዋና አላማው፣ ማህበረሰቡን አመለካከት በጽዳት ጉዳይ መለወጥ ነው። ቢያንስ ቢያንስ ቆሻሻን መጥቶ ባያነሳ ነገ ቆሻሻ እንዳይጥል አእምሮ ላይ መስራት ነው።
ጎዳና ላይ ኑሮውን ያደረገው ወጣት ፈንታ ወንዴ በበኩሉ የከተማዋ ነዋሪዎች የቆሻሻ አወጋገድ ልምዳቸውን እንዲያስተካክሉ ለማስተማር ነው በጽዳት ዘመቻው ሁሌ የምሳተፈው ይላል።
እኛ አይደለንም አሁን ማጽዳት ይገባናል ከተባለ ማጽዳት የሚገባው የከተማው ነዋሪ ነው። መኖሪያ ቤት የለንም፣ ምንም የለንም። ምንም ከኛ ወጦ የሚወድቀው ቆሻሻ የለም፣ ከነሱ ግን ወጦ የሚወድቅ ቆሻሻ አለ። ያንም እኛ እየኖርንበት ግን መልሰን እያጸዳንላቸው ነው። አእምሮ ላለው ሰው ትልቅ መልእክት አለው። መልካምነት ለራስ ነው። አንድ ፌስታል መንገድ ላይ የኔ ሳገኝ ለምሳሌ የሆነ አልፌ አልሄድም፣ አነሳውና የሆነ ቆሻሻ ላይ ቦታ ጥላ ይጥለዋሉ። ሰው የጠጣበትን ሃይላንድ መሀል አስፓልት ላይ ነው ሲያንከባልለው የምታይ እና እንደዚህ ባይሆን ብዬ አስተላልፋል።
ወጣት ሻሽ እንደምትለው የከተማዋ ነዋሪዎች በቆሻሻ አወጋገድ ዙሪያ ሰፊ ግንዛቤ ያስፈልጋቸዋል ትላለች።
ሁሉም ህብረተሰቡ ከተማው የኔ ነው ባለቤት መሆን አለበት። አሁን ለምሳሌ የወጣ ህግ አለ። አንድ የድርጅት አካባቢውን 50 ሜትር ድረስ ማጽዳት አለበት ይባላል። መኖሪያ ቤት 20 ሜትር። ይህን የሚያስፈጽሙ አካሎች ደግሞ የግንዛቤ ማስጨበጫ ስራ መሰረት አለ። የጎዳና ጽዳት ሰራተኞች በጣም ዝቅተኛ ደሞዝ ነው የሚከፈላቸው። ትልቁን ስራ ነው የሚሰሩት። ለእነሱ ያጸዱታል ብሎ እኮ ባለሱ ቆሻሻውን ጠርጎ አስፋልት ላይ ይጥላል። ይህ ትክክል አይደለም።
ባህር ዳር ከተማ የበላይ ዘለቀ ክፍለ ከተማ የጽዳትና ውበት አስተባባሪ አቶ ሰለሞን አረፋይኔ የወጣቶቹ ተግባር የተቀጣሪ ሰራተኞችን ጫና ያቃለለ ነው ይላሉ።
ቅዳሜ ቅዳሜ በትብሳታችን መጠን ከበጎ አድራጎች ልጆች ጋር ያው ከተማይቱን ጽድና ውብ ለማድረግ እያጸዳን ያለ።
ከድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው የምታዳምጡት። ተከታዩ ዘገባ ወደ ወሎ ዩኒቨርሲቲ ይወስደናል። በወሎ ዩኒቨርሲቲ ተፈጥሮ የነበረው ውጥረት በሽምግልና መፈታቱን አስተዳደሩ አስታውቋል። መስፍን አራጌ ከደሴ ተከታዩን ዘገባ አጠናቅሯል።
የዩኒቨርሲቲው ሕዝብ ግንኙነት ዳይሬክተር ዶክተር ብርሃን አሰፋ ችግሩ ከተከሰተበት ዕለት ጀምሮ የክልሉ ከፍተኛ መንግስት ባለስልጣናት፣ የሃይማኖት አባቶችና የሀገር ሽማግሌዎች ሰላም ለማውረድ ያደረጉትን ጥረት አድንቀዋል።
ግጭቱን ለመፍታት የተደረገው የከፋ ችግር በሁለቱ ብሔር ተማሪዎች መካከል እንዳይፈጠር መዋያቸውንም አድራቸውን ለየብቻ አደረግን። ከዛ በኋላ ተማሪዎችን ለየብቻ ማነጋገር ተጀመረ። ይወክሉናል ለሚሏቸውን ተማሪዎች መረጡ። ከእነሱ ጋር ውይይት ተደረገ። በቅድሚያ ያው ያጋጫቸው ምንም ነገር እንደሌለ ግን ያው በግብታዊነት ድንገት የተከሰተ ግጭት እንደሆነ ነው ሁሉም ተማሪዎች የተናገሩት። አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚያጠኑት፣ የሚማሩትም አንድ ላይ ነው። ስለዚህ ይህን ግጭት ሊያመጣ የሚችል ወደኋላ ያለ ምንም ነገር እንደሌለ ገለጹ ተማሪዎች።
የሁለቱም ብሔር ተማሪዎች እንደሚሉት ችግሩን የሚያባብሱ ምክንያቶች መፈተሽ አለባቸው።
ተማሪዎች ከኦሮሞ ተማሪዎች ጋር የምናየው ጸብ የለንም። ሰላም ነን። ከፈለገ እያንዳንዳችን ተማሪዎች መተን ልጆችን ወስደን ሰላም ብለን ፓርላማ ግን እንወስዳቸዋለን። ምንም ነገር እነዛ ልጅ የሆነ ነገር ከሆነ ኃላፊነቱ እኛ እንወስዳለን። ለነገር ግን ይህ ሰላም እንዳይሆን ግን የሚያረጉን ከውስጥ ላይ አመራሮች አሉ። እነዛ አመራሮች ይፈጠሩልን።
ይሄ ግጭት አነሳሱ ሁለቱንም ብሔር የሚያጋጭና የሚያፋታ ነበረ አላማው ይመስለኛል።
በዚህ ግቢ አንተም ታውቀዋለህ፣ በተማሪ መካከል ምንም አይነት ግጭት ተፈጥሮ አያውቅም። በድንገት ይሄ ነገር ሲነሳ እንደገና ደግሞ አልፎ አልፎ ተማሪዎች የሚያነሷቸው ጥያቄ የፖለቲካ ስሜት ያላቸው አይነት ናቸው ነው ተማሪዎች የሚሉት። ስለዚህ ይሄ ጓደኞቻችን ወንድሞቻችን ጥያቄ ሳይሆን የሌላ አካል ግፊት ያለበት ነው። ስለዚህ ይሄን መንቃት አለብንና ብለው ተስማምተው ሁለተኛ ወደዛ እንደማይሄዱ ያው ቃል ገብተው ተለያይተዋል።
የሃይማኖት አባቶች ምክር የእድሜ ባለጸጋዎች አባታዊ ተግሳጽ ከንቱ አልቀረም። በተለይ ደግሞ የሌሎች ብሔር ተወላጅ ተማሪዎች የኢትዮጵያን ሰንደቅ ዓላማ ለብሰው ድርድር በሚያደርጉ ተማሪዎች ፊት በመንበርከክ ያቀረቡት ተማጽኖ ብዙዎቹን በእንባ ያራጨ፣ በስሜት ነውጥ ያስገባ ነበር። ወሎ ዩኒቨርሲቲ ወደ ቀድሞ ድባቡ ተመልሷል።
በፊት የነበረው ሙሉ በሙሉ ተወግዷል። ተማሪዎች እንዲህ ተለያይተው የነበረበትም ያ የለም። አሁን አንድ ላይ ናቸው። ቁርሳቸውንም ዛሬ አንድ ላይ በልተዋል። ምሳቸውንም አሁን አንድ ላይ እየበሉ ነው። ስለዚህ በተማሪዎች መካከል የነበረው ሙሉ በሙሉ ተወግዷል።
ካምፓሱ የብሔር ብሔረሰብ ማዕከል ነው የሚባለው። ምናልባት በርካታ ብሔረሰቦች በዚህ አካባቢ መማራቸው ግጭቱ ስር ሰዶ ወደማይፈታ አቅጣጫ እንዳይሄድ በማድረግ ደረጃ የተጫወተው ሚና አለ?
አዎ አለ። ግቢያችን ውስጥ ከ13 አካባቢ የሚደርሱ የብሔር ተማሪዎች አሉ። መለስተኛ ግጭት ውስጥ የገቡት አማራና ኦሮሞ ናቸው። ይሄ ዩኒቨርሲቲ ከምንም በላይ ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች በተለየ መልኩ ግጭት ያልተፈጠረበት ነው። ይሄ ደግሞ ያደረገው አንድም የተለያዩ ብሔር ተማሪዎች በብዛት መኖራቸው፣ ቁጥራቸውም የዚያን ያህል ተመጣጣኝ ስለሆነ፣ ሁለተኛውም አካባቢ ወሎ አንተም ታውቀዋለህ፣ የተለያዩ ብሔሮች ብሔረሰቦች የሚኖሩበት ሃይማኖቶች ተቻችለው እንደዚሁ ደግሞ የሚኖሩበት እግቢ ያለውን ነገር አንጠልጥሎ ውጭ ሊያራግብ የሚችል የማህበረሰብ ክፍል የሌለ በመሆኑ ይቺው መለስተኛ ግጭት ከዚህ ግቢ እንኳን አልወጣችም። ስለዚህ እነዚህ ነገሮች በጣም ትልቅ አስተዋጽኦ አድርገዋል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ሰዓቱ የጋቢና ሙዚቃ ነው። እንግዳችን ለአድማጮቻችን ምርጫ አለው።
ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። ይህ የምመርጥላችሁ ምክንያት ከዚህ በለጠታ ወዳቸው ብዙ ዘፈኖች አሉ። ይበልጥ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ለተጓዝን አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዘናል ይላልና ከቦብ ማርሊ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን። ታዋቂ በጣም ሙዚቃ የሰራ እሱ ነው። አመሰግናለሁ።
በአድማጮቻችን ስም እጅግ አድርገን እናመሰግናለን። እንግዲህ አድማጮች፣ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም እንግዲህ አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሁሉም ጥሩ ይሆናል ዜማ እንሰናበታችኋለን። ደህና ደሩ።
Kun Radio Sagale Americati.